ችን የሉቃስ ወንጌል ምዕራፍ 2 ከቁጥር 8 እስከ 11 ድረስ ነው የሚሆነው። ደሩ እረኞች ነበሩ። እነሆም የጌታ መልአክ ወደ እነርሱ ቀረበ፣ የጌታ ክብርም በዙሪያቸው አበራ፣ ታላቅ ፍርሃትም ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምሥራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና ይላል። እንጸልይ። ታላቅና የተፈራህ ቅዱስ እግዚአብሔር፣ በዚህ ባነበብነው ቃል ውስጥ ያለውን ታላቅ ምስጢር፣ የቃሉን ክብደት እግዚአብሔር የዘላለም አምላክ ሆይ ሥጋ ለባሽ በራሱ ጥበብ በራሱ ማስተዋል ሊገልጸው አይችልም። ይህ ቃል ያንተ ነው። ያንተ የሆነው መንፈስ ቅዱስ ብቻ ይህን ሊገልጽ ይችላል። ስለዚህ እግዚአብሔር አምላክ ሆይ በመንፈስህ ኃይል፣ በመንፈስህ ጉልበት የዚህን ቃል ታላቅነት፣ በዚህ ቃል ውስጥ ያለውን ታላቅ ምስጢር እንድትገልጽልን ለልቦናችን እንድታበራልን እንለምናሃለን። እግዚአብሔር የዘላለም አምላክ ሆይ ይህን ስለምታደርግ ስምህ የተባረከ ይሁን። በነገር ሁሉ ክብር ምስጋና ለአንተ ይሁን በኢየሱስ ክርስቶስ ስም አሜን። እንግዲህ ባለፉት 2 ሳምንታት ስለ አድቬንት ወይም ደግሞ ስለ ክርስቶስ የመምጣቱ ተስፋ ስንነጋገር ነበር። ላልነበራችሁ በመጀመሪያው ክፍል ትምህርታችን ወንድማችን ዳንኤል አዳምና ሔዋን በኃጢአት ከወደቁ በኋላ ከእግዚአብሔር እንደተለዩ፣ በሰውና በእግዚአብሔር መካከል የጥል ግድግዳ እንደገባ፣ ከዚያም ሞት እንደነገሰ፣ ነገር ግን እግዚአብሔር ከመጀመሪያው መሻቱ ከሕዝቡ ጋር መሆን ስለሆነ ዓላማው ፍቅር ስለሆነ የኮብላዩን ልጅ ምሳሌ በመጠቀም የእግዚአብሔርን የአባትነት ምሕረትና ርኅራሄ ትኩረት ሰጥቶ በጥሩ ሁኔታ አሳይቶን ነበር። ከሁለት ሳምንት በፊት ካስታወሳችሁ ለፍጥረት ሶስት ውስጥ አዳምና ሔዋን እግዚአብሔርን ከበደሉ በኋላ ማለት አትብሎ የተባሉትን ፍሬ ከበሉ በኋላ ማለት ነው፣ ዓይናቸው ተከፍቶ ራቁትነታቸውን ሲያውቁ ራሳቸውን በቅጠል እንደሸፈኑ እናነባለን። ሮሜ 3:23 ውስጥ ሁላችንም የምናውቀው አንድ ቃል አለ። ምን ይላል? ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል ይላል። እግዚአብሔርን ከመበደላቸው በፊት የእግዚአብሔር ክብር በእነርሱ ላይ ስለነበረ አይተፋፈሩም ነበር፣ አዳምና ሔዋን ማለት ነው። ክብሩ ሸፍኗቸው ነበረ፣ ክብሩ ሞገስ ሆኗቸው ነበረ። አሁን ግን የእግዚአብሔር ክብር ሲለቅ ዓይናቸው ተከፈተ፣ ራቁትነታቸው ገባቸው። ስለዚህ የበለስን ቅጠል ሰፍተው ግልድም አደረጉ ይላል። ከዛ በኋላ እግዚአብሔር ይመጣና ቁርበት ያለብሳቸዋል። ይሄ የክርስቶስን መምጣትና መስዋዕት መሆን የሚጠቁም ነገር ነው። ምክንያቱም ያ ቁርበት የመጣው እንስሳ ከእንስሳ ነው፣ እንስሳት መስዋዕት ሆኖ ነው የመጣው እና እግዚአብሔር ቆዳ ቁርበት አለበሳቸው። እግዚአብሔር አስቀድሞ የመዳን መንገድ እንዳዘጋጀ የሚጠቁመው ሌላው ነገር በአሳቹ በባብ ላይ ሲፈርድበት ምን አለው? በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስህን ይቀጠቅጣል፣ አንተ ሰኮናውን ትቀጠቅጣለህ ብሎ ይለዋል ማለት ነው። የሴቲቱ ዘር ማን ነው? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ነው እና እግዚአብሔር ፍርድን እንኳ እየተናገረ በዚያ ውስጥ ተስፋን ሲሰጥ የማዳኑን መንገድ ሲገልጥ እናያለን ማለት ነው። ወገኖች ይህን ሁሉ የምላችሁ እንግዲህ የክርስቶስ የመምጣቱ ተስፋ ዘግይቶ የመጣ እቅድ አይደለም ለማለት ነው። ኦኬ፣ አዳም እና ሔዋን በኃጢአት ሲወድቁ አዳም እና ሔዋን በኃጢአት እንደወደቁ እግዚአብሔር አብ፣ እግዚአብሔር ወልድ እና እግዚአብሔር መንፈስ ቅዱስ አስቸኳይ ስብሰባ ተቀምጠው እስቲ ምከሩ፣ በኤደን ገነት ያኖርነው ሰው በድሏል፣ ምን እናድርግ ብለው የመጣ የመፍትሄ ሀሳብ አይደለም ይሄ። በሌላ አነጋገር ፕላን ቢ አይደለም፣ ከመጀመሪያው የነበረ ሀሳብ ነው። ፕላን ቢ የሚባል መድኃኒት እንዳለ ታውቃላችሁ አይደል? ወይስ እኔ ብቻ ነኝ የማውቀው? እና ስህተት ተሰርቶ ያንን ስህተት ለማረም የመጣ ነገር አይደለም። ኤፌሶን ውስጥ እንደዚህ ይላል፣ ዓለም ሳይፈጠር በፊት ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ብሎ ይላል። እያችሁ ዓለም ከመፈጠሩ በፊት ጀምሮ እግዚአብሔር አምላክ በአንድ ልጁ በኩል የሰው ልጅ ሁሉ ወይም የአዳምን ዘር ሁሉ ለመዋጀት ሀሳብ ነበረው ማለት ነው። ስለዚህ የመምጣቱ ተስፋ፣ የክርስቶስ መምጣት ተስፋ ሰማይና ምድር ከመፈጠራቸው በፊት ከዋክብት በሰማያት ላይ ስፍራቸውን ከመያዛቸው በፊት ወይም አዳም የመጀመሪያውን እስትንፋስ ከመውሰዱ በፊት የነበረ ሀሳብ ነው። ከጥበበ ጋር በነበረን በሁለተኛው ክፍል ትምህርታችን ደግሞ እግዚአብሔርን ያዘጋጀውን የመዳን መንገድ ደጋግሞ በነቢያት አማካኝነት በነቢያት አንደበት ይገልጥ ይናገር እንደነበር፣ ተስፋ ይሰጥ እንደነበር፣ ኢየሱስ ክርስቶስ እንደሚመጣ፣ ከአዳም ውድቀት በኋላ የነገሰው ጨለማ እንደሚገፈፍ፣ ሰዎች ብርሃን እንደሚያዩ፣ ሞት እንደሚሸነፍ፣ እነዚህ ነገሮች ተምረን ነበር ባለፈው ሳምንት። በነገራችን ላይ በትንቢት መጽሐፍ ብቻ ሳይሆን በ66ቱም ቅዱሳን መጽሐፍት ውስጥ ኢየሱስ ክርስቶስን ታገኙታላችሁ ከፈለጋችሁት። ቅዱሳን መጽሐፍት በሙሉ ከዘፍጥረት አንስቶ እስከ ራእይ ድረስ የኢየሱስ ክርስቶስን የማዳን ስራ ወይም ደግሞ የሪደምቲቭ ሂስትሪ የሚባለውን ነገር በሚያስደንቅ የታሪክ ፍሰት ነው የሚተርኩት፣ ከመጀመሪያው እስከ መጨረሻው ስለ ኢየሱስ ክርስቶስ። ዘፍጥረት ውስጥ ቅድም እንዳልኳችሁ ኢየሱስ ክርስቶስ የሴቲቱ ዘር ነው። ዘጸአት ውስጥ የፋሲካ በግ ነው ኢየሱስ ክርስቶስ። ሌዋውያን ውስጥ ታላቁ ካህን ነው። ዘሁልቆ ውስጥ ሙሴ ህዝቡ እባብ ነደፋቸው እና ብዙ ሰዎች ሞቱ። ከዛ የተቀሩ ሰዎች ደግሞ እግዚአብሔር ሙሴን ምናለው፣ የነሐስ እባብ ስራና ስቀል። ቀና ብለው ያንን እባብ ሲያዩ፣ መስቀሉን የተሰቀለበትን ሲያዩ ይድናሉ አለው። ይሄ ኢየሱስ ክርስቶስን መምጣትና ለእኛ መሞት የሚያሳይ ነገር ነው። ባለፈው ጊዜ ጥበብ በጀመረልን መጽሐፍ ውስጥ የዮናስ መጽሐፍ ውስጥ ዮናስ በአሳ ነባሪ ሆድ ውስጥ 3 ቀንና 3 ሌሊት እንዳደረ ተምረናል። ይሄ ራሱ ለጌታ ኢየሱስ ክርስቶስ በመቃብር 3 ቀን የመቆየት ምልክት ነው። የእግዚአብሔር ስም ባልተጠቀሰባቸው መጽሐፍት ውስጥ ሁሉ እንኳ የእግዚአብሔርን ስም የአስቴር መጽሐፍ ውስጥ አታገኙትም፣ መኃልየ መኃልይ ውስጥ አታገኙትም። ግን ከታሪኩ ጀርባ ኢየሱስ ክርስቶስን ታገኙታላችሁ። እና እነዚህ ነገሮች አይተናል እስከ ዛሬ ድረስ። እንግዲህ ዛሬ በዚህ በቀረን ጊዜ የምናደርገው ምንድን ነው? ይህ የተሰጠው ተስፋ እውን የሆነበትን ወይም ደግሞ ፍጻሜ ያገኘበትን ሁኔታ አብረን እንመለከታለን። ክርስቶስ በመጣ ጊዜ እስራኤላውያን በጨለማ ውስጥ ነበሩ፣ በብዙ ተስፋ መቁረጥ ውስጥ ነበሩ። ብዙ የተነገረለት ብዙ ተስፋ ያደረጉት መሲህ ዘግይቶባቸዋል። ያ ብቻ አይደለም፣ ለ400 ዓመታት ያህል ደግሞ እግዚአብሔር ዝም ብሏቸዋል። የመጨረሻው ነቢይ በብሉይ ኪዳን ዘመን ሚልኪያስ ነበረ። ከሚልኪያስ በኋላ መጥምቁ ዮሐንስ እስከመጣበት 400 ዓመት እግዚአብሔር የተነሳ ሌላ ነቢይ አልነበረም። እግዚአብሔር ዝም ብሏቸዋል። ይሄ ማለት እግዚአብሔር ስራውን እየሰራ አልነበረ ማለት አይደለም። ከሁኔታዎች ጀርባ ሆኖ እግዚአብሔር ለክርስቶስ መምጣት ሁኔታዎችን እያመቻቸ ነበር። ለምሳሌ በዚህ ጊዜ ነው የብራይስቱ ብሉይ ኪዳን ወደ ግሪክ ቋንቋ የተተረጎመው ሰብቱጀንት የሚባል መጽሐፍ አለ። በዚህ ጊዜ ነው ሮማውያን በኋላ ወንጌል የሚሮጥበትን የሮማን የመንገድ ኔትወርክ የሰሩት በዛ ዘመን ነው። እነ ጳውሎስ እነ በርናባስ በእነዚህ መንገዶች ላይ ነው ወንጌል ይዘው ሄዶ የነበረው። ኋላ ላይ ቪያ ኤፒያ የሚባል ቪያ ኢግኔሽያ የሚባል ትልልቅ መንገዶች ይሰሩ ነበር በዚህ ጊዜ። እንግዲህ በዚህ አይነት አስቸጋሪ ሁኔታ ውስጥ እያሉ ነው እግዚአብሔር የወሰነው ቀን ደረሰና ኢየሱስ ክርስቶስ መጣ፣ ወይም ይሄ መልአክ ይህንን ታላቅ የምስራች ይዞ መጣ። ገላትያ 4 ውስጥ ባለፈው ጥበብ የጠቀሰው ቃል ነገር ግን የዘመኑ ፍጻሜ በደረሰ ጊዜ ይላል። እንግሊዝኛው በተለይ በጣም ደስ ይላል። የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግ በታች የተወለደውን ልጁን ላከ። የዘመኑ ፍጻሜ የትኛው ዘመን? የጥበቃው ዘመን፣ የጨለማው ዘመን፣ የመከራው ዘመን ማለት ነው። ፍጻሜ በደረሰ ጊዜ እግዚአብሔር አንድ ልጁን ላከ ይላል እና ይሄ መልአክ ወደ እረኞቹ የመጣው ገብርኤል ይሁን ሚካኤል አናቅም፣ አልተነገረንም። ይህን ታላቅ የምስራች ይዞ መጣ ማለት ነው። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል እና ይላቸዋል ማለት ነው። ወገኖች በዓለም ታሪክ ውስጥ ዋና ዋና የሚባሉ ነገሮችን ወይም ክስተቶችን ዘርዝሩ ብላችሁ ወይም ምንድናቸው ብላችሁ የታሪክ ሰዎችን ብትጠይቁ ብዙ የሚነግሯችሁ ነገሮች አሉ። ለምሳሌ የሁለተኛው ዓለም ጦርነት ሊሏችሁ ይችላል፣ ወይም ደግሞ የሮም መውደቅ፣ የአውሮፕላን በረራ፣ ሰው በአውሮፕላን መብረር መቻሉ፣ ወይም የኢንተርኔት መፈጠር ምናምን ሊሏችሁ ይችላሉ። ግን የክርስቶስን መወለድ የሚመስል ወይም ወደዛ የሚጠጋጋ አንዳች ነገር የለም በዚህ ዓለም ታሪክ ውስጥ። ታሪክን የለወጠ ክስተት ነው። የሰዎችን ደስቲኒ፣ የሰዎችን ፍጻሜ ሙሉ ለሙሉ የቀየረ ክስተት ነው። ዘላለምና ጊዜ የተገናኙበት ነው። እግዚአብሔር ከጊዜ ውጭ ያለ የዘላለም አምላክ ነው። እዚህኛ ደግሞ በጊዜ ውስጥ የምንኖር ሰዎች ነን። ሰማይና ምድር እየተጋጠሙበት ነው። መለኮት ወደዚህ ወደ ወደቀው ዓለም የመጣበት ነው። ትልቅ ክስተት ነው። የክርስቶስ መምጣት እግዚአብሔር እንደገና ከሕዝቡ ጋር ለመኖር ያስቻለ ነው። እግዚአብሔር ከሕዝቡ ጋር እንደገና መኖር እንዲችል ያደረገ ነገር ነው። የክርስቶስ ስጋ ለብሶ መምጣት ታላቅ ክስተት መሆን ብቻ ሳይሆን ታላቅ ሚስጥር ነው። ታላቅ ሚስጥር። ዮሐንስ ውስጥ እንዲህ ይላል፣ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ይላል፣ ቃልም እግዚአብሔር ነበረ ይላል። ይህ ትልቅ ሚስጥር ነው። ቃልም ስጋ ሆነ ይላል ክርስቶስን መምጣት ሲናገር፣ ጸጋንና እውነትን ተሞልቶ በእኛ አደረ፣ አንድ ልጁም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ይላል። አስቡት እንዴት ራሱን ዝቅ እንዳደረገ። የሰማይ ክብሩን ጥሎ በበረት ተወለደ። ዳዊት በተወለደበት ከተማ እንደሚወለድ ትንቢት ስለነበረ ትንቢቱ እንዲፈጸም አውግስቶስ ቄሳር የሕዝብ ቆጠራ ማዘዝ ነበረበት። አውቆ አይደለም፣ ሳያውቅ የሕዝብ ቆጠራ አዘዘ ማለት ነው። በዘመኑ አውግስቶስ ቄሳር በቃ ታላቅ ንጉስ ነው፣ የሮማን ኢምፓየር ትልቁ ሰው ማለት ነው። አሁን በዚህ ዘመን አሜሪካ እንደማለት ነው። እና እግዚአብሔር ሲያዝ የትኛውም ንጉስ ይታዘዛል። ስለዚህ ማርያም እና ዮሴፍ ወደ ቤተልሔም መሄድ ነበረባቸው ለመመዝገብ ማለት ነው። እና በእንግዶች ማረፊያ ቦታ አልነበረም። ስለዚህ በከብቶች በረት ውስጥ ማረፍ ነበረባቸው። የታሪክ አዋቂዎች ሲናገሩ በጊዜው ሰዎቹ ባለ ሁለት ደርብ ቤት ውስጥ ነው የሚኖሩት። ከላይኛው ላይ ሰዎች ይኖራሉ፣ ከስር ደግሞ እንስሳት ምናምን ይኖራሉ፣ ወይም ለኩኪንግ ይጠቀሙበታል። እና ከላይ ቦታ ስላልተገኘላቸው ከስር መሆን ነበረባቸው። እንግዲህ ማጂን ሰማይና ምድርን በቃሉ የፈጠረ ይህ ታላቅ አምላክ እግዚአብሔር ከብቶች በሚመገቡበት ግሩም ውስጥ በጨርቅ ተጠቅልሎ መተኛት ነበረበት። እንደ ህፃን ልጅ ቋንቋ መልመድ ነበረበት። እግዚአብሔር ከጊዜ ውጭ የሆነ አምላክ ወደ ጊዜ ገባ። ልክ እንደ ህፃን ልጅ፣ እንደ ማንኛውም ህፃን ልጅ አንድ ዓመት ሞላ፣ ሁለት ዓመት ሞላ ይባል ነበር። ኢየሱስ ክርስቶስ 12 ዓመት ሲሞላው ወደ ኢየሩሳሌም እንደሄደ ከቤተሰቦቹ ጋር እናነባለን። አንድ ጊዜ ደግሞ ከፈሪሳውያን ጋር ሲከራከሩ እኔ ከአብርሃም በፊት አለሁ አላቸው። ከአብርሃም በፊት ነበርኩ አይደለም፣ ነበርኩ ማለት ጊዜ ነው የሚያመለክተው። ከአብርሃም በፊት አለሁ አላቸው። አብርሃም ክርስቶስ ከመወለዱ 2000 ዓመት በፊት ነው የኖረው። አንተ ገና 50 ዓመት ያልሞላ ሰውዬ እንዴት ከአብርሃም በፊት ነበርኩ ትላለህ ብለው አለሁ ትላለህ ብለው ድንጋይ ያነሱ ይላል ሊወግሩት። ምን ልላችሁ ፈልጌ ነው? ይሄ ትልቅ አምላክ ጊዜን የፈጠረ ከጊዜ ውጭ ያለ ወደ ጊዜ ገባ። ከኑ ኢማጂን ራሱ እንዴት ዝቅ እንዳደረገ ነው። እኛ አሁን ክርስቲያኖች ብዙ ጊዜ ባለን ሂውማን ሪሌሽንሺፕ ትልቁ የሚቸግረን ነገር ወይም ደግሞ ከሰው ጋር የሚያጋጨን ነገር ምንድን ነው? ክብራችንን መጣል ስለማንፈልግ ነው። ክብራችንን እንፈልጋለን ሰው የተባለ ሁሉ። ግን አምላክ ክብሩን እንዴት እንደጣለ ማየት እንችላለን እዚህ ጋር። ስለዚህ የክርስቶስ ስለ ዘመን ሳወራ መጽሐፍ ቅዱስ እግዚአብሔርን ዘ ኤንሸንት ኦፍ ዴይስ ይለዋል። ዳንኤል ውስጥ በዘመናት የሸመገለውን ይለዋል። እና የክርስቶስ መምጣት እግዚአብሔር ሰውን የጎበኘበት ብቻ ሳይሆን እግዚአብሔር ሰውን ለማዳን ሰው የሆነበት ነው። በክርስቶስ መለኮትና ሰው ተዋሃዱ። ክርስቶስ ይህም በጥንቃቄ ስሙኝ፣ ክርስቶስ ሙሉ እግዚአብሔር ነው። በኃይል በችሎቱ በቅድስናው በብርታቱ ክርስቶስ ሙሉ እግዚአብሔር ነው። ክርስቶስ ሙሉ ሰውም ነው። ሚስጥር ነው ያልኳችሁ ለዛ ነው ቅድም፣ ሁሉንም አንረዳው። ሙሉ ሰውም ነው። እንደ ሰው ተርቧል፣ እንደ ሰው ተጠምቷል፣ ታርዟል፣ እንደ ሰው ሞቷል። ስለዚህ የክርስቶስ ስጋ ለብሶ መምጣት መደበር ነው እንጂ መቀነስ አይደለም። እግዚአብሔርነቱን ትቶ አይደለም ሰው የሆነው። መደመር መጽሐፍ የሚባል አለ። አሁን እኛ ሀገር እንደሆነ ኮፒ ይዛችሁ መታችሁ ከሆነ እና የክርስቶስ ስጋ መልበስ ፍጹም የሆነ ትህትና ነው ወገኖች፣ ፍጹም የሆነ ትህትና። እግዚአብሔር ሰውን እንዴት እንደወደደና እንዳከበረም የሚያሳይ ነገር ነው። ዮሐንስ 3:16 ላይ ያለውን ጥቅስ እናውቀዋለን። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ወደዋልና ይላል። እና እንግዲህ ወደ ቅድም ወዳነበብኩላችሁ ጥቅስ ስመለስ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል ብሎ ይናገራል። መድኃኒት ይለዋል እዚህ ጋር። መድኃኒት ካለው እንግዲህ በሽታ አለ ማለት ነው አይደል እንዴ? ሁላችንም የምናውቀው ነገር ነው። ግን አንዳንዴ ከምንሰማቸው ነገሮች የተነሳ ይሄ ስለሚዛባ ነው ይህንን ማተኮር የፈለግኩት። በሽታው ምን እንደነበረ ማቴዎስ ውስጥ ይናገራል። ታስታውሳላችሁ፣ ዮሴፍ እጮኛው ማርያም አርግዛ ስትገኝ ሊተዋት ፈለገ ማለት ነው። እና ሊተዋት እያሰበ እያለ እግዚአብሔር መልአክ በሌሊት በህልም ይገለጽለትና የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ፣ ልጅም ትወልዳለች፣ እርሱም ህዝቡን ከምን ያድናቸዋል ይላል? ከኃጢአታቸው። በሽታው ኃጢአት ነው። ከኃጢአታቸው ያድናቸዋል፣ ስሙንም ኢየሱስ ትለዋለ። ስለዚህ ወገኖች ኢየሱስ የመጣበት ዋናው ዓላማ ከኃጢአት ሊያድን ነው። ምክንያቱም የሰው ልጅ ችግር ትልቁ ችግር ኃጢአት ነው። እኛ ብዙ ጊዜ ድህነት ይመስለናል፣ ጦርነት ይመስለናል፣ በሽታ ይመስለናል። ነው እነዛ ነገሮች በሙሉ የመጡት ከኃጢአት የተነሳ ነው። በኤደን ገነት ውስጥ አልነበሩም። አዳምና ሔዋን ከወደቁ በኋላ የመጡ ነገሮች ናቸው። ስለዚህ ስር መሰረቱ ኃጢአት ነው ችግሩ። ኃጢአት ይገላል። እግዚአብሔር ቃል የኃጢአት ደመወዝ ሞት ነው ይላል አደል እንዴ? ኃጢአት ሰርታችሁ ደሞዝ የሚከፈላችሁ ደሞዝ ሞት ነው፣ ክርስቶስ ባይመጣ ኖሮ። ያ ብቻ አይደለም፣ ኃጢአት ሰውን ከእግዚአብሔር ለይቷል። በኤደን ገነት ውስጥ አዳም እና ሔዋን ከእግዚአብሔር ጋር ህብረት ነበራቸው። እንደውም የወደቁ ጊዜ ምን ይላል? በመሸም ጊዜ እግዚአብሔር በኤደን ገነት ውስጥ ሲመላለስ ሰሙት ይላል። ይመላለስ ነበር በኤደን ገነት ውስጥ፣ ከነሱ ጋር ህብረት ነበረው፣ ፐርፌክት የሆነ ዩኒየን ነበረው። በኋላ ግን ከተባረሩ በኋላ ይሄ ህብረት ተቋረጠ ማለት ነው። ስለዚህ በሰውና በእግዚአብሔር መካከለኛ ሊሆን ወደ እግዚአብሔርም ሊመልሰን ነው የመጣው ክርስቶስ። እኛ የተፈረደብንን ሞት ሊሞት የእርሱን ጽድቅ ደግሞ ሊያለብሰንና በእግዚአብሔር ዘንድ ተቀባይነት እንዲኖረን ሊያደርግ ነው የመጣው። ይሄ በፍጹም ሊጠፋብን አይገባም። ሁለተኛ ቆሮንቶስ ውስጥ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውንም አይቆጥርባቸውም ነበር፣ በእኛም የማስታረቅን ቃል አኖረ ይላል። አንዳንድ ሃይማኖቶች ለምሳሌ በእስልምና ወይም ደግሞ ቡድሂዝም እንደገና ደግሞ ሂንዱይዝም ምናምን በሚሏቸው ኢየሱስን ሬኮግናይዝ ያደርጋሉ። ኢየሱስ ጥሩ የግብረ ገብ አስተማሪ እንደሆነ እና ደግሞ ፍሎውለስ የሆነ በጣም ጻድቅ ኑሮ እንደኖረ ይመሰክሩለታል። ጥሩ ምሳሌ እንደነበረ ይናገራሉ፣ ያስተምራሉ። እውነት ነው፣ ኢየሱስ ክርስቶስ ድንቅ መምህር ነበር አይደል እንዴ? እውነት ነው፣ እንከን የሌለሽ ህይወት ነው የኖረው። ነገር ግን እሱ የመጣበት ዓላማ ከዛ በጣም ያለፈ ነው። ሰዎችን ከኃጢአትና ከሞት ሊያድን ነው የመጣው። በእኛ በወንጌል አማኞች ውስጥም ያለ ችግር አለ። አንዳንድ ስብከቶችን ስትሰሙ ኢየሱስ ክርስቶስ የመጣው ሰዎችን ሊያበለጽግ፣ ሰዎችን ከበሽታ ሊፈውስ ብቻ ይመስላል። ኢየሱስ ክርስቶስ ከኃጢአትና ከዘላለም ሞት ሊታደግ ነው የመጣው። ሌላው ነገር ሰከንደሪ ነው ወገኖች፣ ከሞት ሊያድን ነው የመጣው። እና ሌላው ከዚህ ክፍል ማየት ያለብን የመወለዱ ዜና የተበሰረው ለአዋቂዎች፣ ለጥበበኞች፣ ለባለጸጎች ሳይሆን ለማን ነበር? መጀመሪያ በጣም ለተናቁ እረኞች። በዚያ ምድር መንጋቸውን በሌሊት ሊስጠብቁ በሜዳ ያደሩ እረኞች ነበሩ። አሁንም እነሆም የጌታ መልአክ ወደ እነርሱ ቀረበ፣ የጌታም ክብር በዙሪያቸው አበራ፣ ታላቅ ፍርሃትም ፈሩ ይላል። በጊዜው እረኞች ንጹህ እንዳይደሉ ይታሰብ ነበር። ምክንያቱም በቤተ መቅደስ የተደነገገውን የመንጻት ስርዓት አይፈጽሙም። ብዙ ጊዜ የስራቸው ባህሪ ነው። የስራቸው ባህሪ ከከተማ ውጭ ይወስዳቸዋል። ያ ብቻ አይደለም፣ ሃይማኖትም ጠበቅ አድርገው እንደማይዙ ይታማሉ። ለምሳሌ ከብቶቻቸውን በሌሎች ሰዎች መሬት ላይ እንዲግጡ ያደርጋሉ ብለው ይሏቸዋል። ይዋሻሉ፣ ታማኞች አይደሉም ይሏቸዋል። ከዚህ የተነሳ በፍርድ ቤት መመስከር አይችሉም ነበር። በፍጹም አይፈቀድላቸውም በፍርድ ቤት መመስከር። የሚገርመው ሰው ቢያገላቸውም ቢንቃቸውም በእግዚአብሔር ፊት ግን የታዩና የታሰቡ ሰዎች ነበሩ። በሰው ዓይን ለምስክርነት አልበቁም። እግዚአብሔር ግን የራሱ ምስክር አደረጋቸው። የዚህ ታላቅ ክስተት፣ የዚህ ታላቅ ዜና ምስክር አድርጎ የጠራው ማንን ነው? እረኞችን ነው። ሰው ሁሉ ተኝቶ ባለበት እነርሱ ንቁ ሆነው ስራቸውን በታማኝነት ይሰሩ ነበረ፣ መልአኩ ወደ እነሱ ሲመጣ ማለት ነው። ብዙ ጊዜ እግዚአብሔር ራሱን የሚገልጠው መድረክ ላይ ቆሞ ለሚፎክረው አይደለም። በታማኝነት ማንም በማያይበት በንቃት ሆነው እርሱን ለሚጠባበቁ ነው። ግርማችሁም የክርስቶስ መወለድ ዜና የመጣው ከቤተ መንግስት ቃል አቀባይ አይደለም፣ ከእነዚህ እረኞች ነው የመጣው። አንደኛ ቆሮንቶስ ውስጥ ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር ምክንያቱን ነው የሚናገረው። እዚህ ጋር የዓለምን ሞኝ ነገር መረጠ፣ ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ ይላል። የሰዎች ምላሽ ምን እንደሚመስል እኔ እስቲ ፈጠን ብለን ክርስቶስ በመጣ ጊዜ የሰዎች ምላሽ ምን ይመስል ነበረ? የተቃወሙ ነበሩ። ሄሮድስን ብትወስዱት በጊዜው ንጉስ ነበር። ተቀናቃኝ ተነሳብኝ ብሎ ደስተኛ አልነበረም። እንደገና ደግሞ በዘመኑ የነበሩት የሃይማኖት መሪዎች ፈሪሳውያን፣ ሰዱቃውያን ደስተኞች አልነበሩ፣ ተቃውመውት ነበር። ምክንያቱም እነሱ የሚያስተምሩትን ትምህርት ህይወታቸውን በብዙ ይነቅፍ ነበረ እና ቅናት ነገርም ነበረችባቸው። ሰው እኛን ትቶ እሱን ነው የሚከተለው የሚልም ስጋት ስለነበራቸው ተቃውመውታል በግልጽ። ግድ ያልሰጣቸው ሰዎችም ነበሩ። እነዚህን የሰው ምላሾች ማነሳው ለምንድን ነው? ዛሬም የሰው ምላሽ ይሄን ነው ይመስለው። ዛሬም ስለ ክርስቶስ ኢየሱስ ስትነግሩ ለሰው ምላሾቹ ከነዚህ ከሶስቱ ካቴጎሪ አንዱ ውስጥ ነው የሚሆነው። ግድ ያልሰጣቸው ሰዎች ነበሩ። ዘ ጀስት ዲድን ኬር። እንደውም ጌታ ኢየሱስ ክርስቶስ አንድ ቦታ ላይ ሲወቅሳቸው እንደዚህ ያለ፣ ነገር ግን ይህን ትውልድ በምን መስለዋለሁ? በገበያ የሚቀመጡት ልጆች ይመስላሉ። እነርሱም ባልንጀሮቻቸውን እየጠሩ እምቢልታ ነፋንላችሁ፣ ዘፈን አልዘፈናችሁ፣ ሙሻ ወጣንላችሁ፣ ዋይ ዋይ ማላላችሁ። ይነው ልጆች አዋቂ የሚያደርገውን ነገር አይተው በጨዋታ መልክ ያደርጉታል እና አዋቂዎች እምቢልታ የነፉ ሲዘፍኑ አይተዋል። ስለዚህ እምቢልታ ይነፋሉ፣ ጓደኞቻቸውን እንዲዘፍኑ ኤክስፔክት ያደርጓቸዋል። ጓደኞቻቸው ግን አልዘፈኑም። ሙሻ ያወጣሉ፣ ጓደኞቻቸው እንትን እንዲሉ ዋይ ዋይ እንዲሉ ይጠብቃሉ፣ አላደረጉም። እንደዛ ነው ይሄ ትውልድ ነው የሚላቸው ኢየሱስ ክርስቶስ። እሱ የሚሰራውን ተአምር፣ የሚፈውሰውን በሽተኛ፣ ከሞት የሚያስነሳውን ብዙ ነገር እያዩ ስብከቱን እያዳመጡ ግድ ያልሰጣቸው ሰዎች ነበሩ። እንደዛ አይነት ምላሽ ያላቸው ሰዎች አሉ። እንደዛው ደግሞ በደስታ በጉጉት በአክብሮት የተቀበሉም ነበሩ ይሄን ዜና። እረኞቹን ብትወስዷቸው ብትወስዱ ዜናውን ከሰሙ በኋላ ወደ ቤተልሔም ሄደው ሕፃኑን አዩት። ከዚያም ዜናውን ለሌሎች ተናገሩ። ከዛ በኋላ ሉቃስ 2:20 ላይ እንዲህ ይላል፣ እረኞችም እንደተባለላቸው ስለሰሙትና ስላዩት እግዚአብሔርን እያመሰገኑና እያከበሩ ተመለሱ ይላል። ሰብአ ሰገልም እንደዛው ደስተኞች ነበሩ። ኮከቡንም ባዩ ጊዜ በታላቅ ደስታ እጅግ ደስ አላቸው። ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት። ወድቀውም ሰገዱለት። ሳጥኖቻቸውን ከፍተው የእጅ መንሻ፣ ወርቅ፣ ዕጣን፣ ከርቤም አቀረቡለት ብሎ ይላል። የክርስቶስን መምጣት በደስታ ከተቀበሉት ኢንዲቪጁዋልስ ውስጥ ሁለት ሰዎችን ቶሎ ብለን አይተን እንጨርሳለን። አንደኛው ስምዖን ነው። አላነበውም፣ ረጅም ነው ክፍሉ። ስምዖን ጻድቅ ሰው ነበረ፣ ሽማግሌ እና የኢየሱስ ክርስቶስን መምጣት በጉጉት የሚጠብቅ ሰው ነበረ እና መንፈስ ቅዱስ መርቶት ኢየሱስን ዴዲኬት ሊያደርጉ ወደ መቅደስ በሚያመጡበት ቀን ወደ ቤት ይወጣል፣ ወደ መቅደስ። ከዛ በኋላ ያገኘዋል እና ምን ያደርጋል? በመንፈስም ወደ መቅደስ ወጣ። ወላጆቹም እንደ ሕጉ ልማድ ያደርጉለት ዘንድ ሕፃኑን ኢየሱስን ባስገቡት ጊዜ እርሱም ደግሞ ተቀብሎ አቀፈው። እግዚአብሔርንም እየባረከ እንዲህ አለ፣ ጌታ ሆይ አሁን እንደ ቃልህ በሰላም ታሰናብተዋለህ፣ ባሪያህን በሰላም ታሰናብተዋለህ። ዓይኖቼ በሰው ሁሉ ፊት ያዘጋጀኸውም ማዳንህን አይተዋልና፣ ይህም ለአሕዛብ ሁሉ የሚገልጥ ብርሃን ለሕዝብህ ለእስራኤል ክብር ነው ብሎ ይላል። ስለ ስምዖን ኮሜንት ከማድረግ በፊት ከላይ ያለውን ሀሳብ አይታችሁ እንደሆነ ጌታ ኢየሱስን ዴዲኬት ሊያደርጉ ወደ መቅደስ ሲወስዱት ምን ይዘው ሄዱ ነው የሚለው? ሁለት ዋሊያ ወይም ሁለት የርግብ ጫጩቶች። ህጉ ምን እንደሚያዝ ታውቃላችሁ? ህጉ የሚያዘው የበግ ጠቦት ይዘው እንዲሄዱ ነው። ግን ይላል ህጉ መልሶ ዘሌዋውያን ውስጥ ያንን አፎርድ የማያደርግ የማይችል ሰው ምን ይዞ መምጣት ይችላል? እርግብ ጫጩት ይዞ መምጣት ይችላል። ጌታ ኢየሱስ ክርስቶስ ከሀብታም ቤተሰብ አልተወለደ። የሰማይና ምድር ፈጣሪ ነው። ወደዚህ ሲመጣ ግን ከድሃ ቤተሰብ ነው የተወለደው። እና ስምዖን ከተናገረው በጣም የገረመኝ ነገር ጌታ ሆይ አሁን እንደ ቃልህ ባሪያን በሰላም ታሰናብተዋለህ። ኢየሱስን ለማየት ብቻ ነበር የሚኖረው የሰው አይገርም? የሚኖረው የእግዚአብሔርን ማዳን ለማየት ብቻ ነበር የሚኖረው። በእድሜ ኦፍኮርስ አርጅተዋል፣ ለብዙ ዘመን ነው የጠበቀው። በጊዜውና በሰዓቱ ግን እግዚአብሔር መሻቱን ሰጠው። አንድ ነገር በእውነት እግዚአብሔር ሁላችንንም የእርሱን ማዳን ለማየት እንድንኖር ይርዳል። ምክንያቱም ብዙ ጊዜ የምንኖረው ለራሳችን ለምድራዊ ነገር ነው አላማችን። እንግዲህ እግዚአብሔር ስምዖንን ጸሎቱን እንደመለሰ ዛሬ እግዚአብሔርን እጅ የእግዚአብሔርን ማዳን የምንጠብቅበት ጉዳይ በሕይወታችን ቢኖር፣ ረጅም ጊዜ እግዚአብሔርን የጠበቅንበት ነገር ቢኖር፣ ስፍራችንን ሳንለቅ እግዚአብሔርን እንጠብቀው። ምክንያቱም በጊዜው እርሱ ያደርገዋል። ማርያም ከማርያም ሕይወትም የምንማረው ነገር አለ። የክርስቶስ መወለድ የክርስቶስን መወለድ ለእረኞቹ ከመበሰሩ በፊት መልአኩ ገብርኤል ወደ ማርያም ተልኮ ነበረ እና ሄዶ ያላትን ታውቃላችሁ፣ ረጅም ነው አላነበውም። እንደምትወልድ ከመንፈስ ቅዱስ እንደምትጸንስ እንደምትወልድ ከነገራት በኋላ ምን ትለዋለች? ወንድ ስለማላውቅ ይህ እንዴት ይሆናል አለችው። ይሄ ጥርጣሬ አይደለም፣ ፕሮሰሱን የጠየቀችው ሃው ኢዝ ኢት ፖስብል፣ እንዴት ነው ሀፕን የሚያደርገው ብላ ጠየቀችው ማለት ነው። ከዛ ይነግራታል፣ መንፈስ ቅዱስ መጥቶ ይጸልልብሻል ምናምን ብሎ ያስረዳታል። ለእግዚአብሔር የሚሳነው ነገር የለም ብሎ ደግሞ እምነቷን ለማጠንከር ምስክርነትም ይነግራታል። የዘመዷን ምስክርነት ማለት ነው። ሉክ ያንቺ ዘመድ በእድሜ በጣም አርጅታለች፣ ባሏም አርጅቷል፣ ግን አሁን እርጉዝ ነች ብሎ ዜናውን ይነግራታል። ከዛ በኋላ ምን ትላለች እሷ? እንደ ቃልህ ይሁንልኝ ብላ ትለዋለች። ማርያምም እነሆኝ የጌታ ባሪያ እንደ ቃልህ ይሁንልኝ፣ ራሷን በእግዚአብሔር ፍቃድ ውስጥ አስገባች። ሉክ ማርያም የነበረችበት ሁኔታ በጣም አስቸጋሪ ነው ብለ መሰላችሁ? አንደኛ በጣም ልጅ ነች። ፕሮባብሊ ስኮላር ሲናገሩ ከ13 እስከ 16 ዓመት ቢሆናት ነው፣ ቲኔጀር ነች። ያ አይደለም፣ ያ ብቻ አይደለም፣ ከጋብቻ ውጪ እርግዝና ትልቅ ነውር ነው። ነውርም ብቻ ሳይሆን ቅጣት የሚያመጣ ነገር ነው። በድንጋይ ተወግራት ሞት ነበረ። ዮሴፍ ቢገልጣት ኖሮ በድንጋይ ተወግራት ሞት ነበረ። አብሮ ያለውን ሪስክ ተመልከቱ። በዚህ ሁኔታ ውስጥ ነው እንግዲህ እሷ እንደ ቃል ይሆንልኝ ብላ ያለችው ማለት ነው። እነሆኝ የጌታ ባሪያ እንደ ቃል ይሆንልኝ አለችው እና በኋላ እንደውም ኤልሳቤጥን ለመጎብኘት ሄዳ ሐሴት እንዳደረገች እንደዘመረች እናነባለን። ማርያምም እንዲህ አለች፣ ነፍሴ ጌታን ታከብረዋለች፣ መንፈሴ በአምላኬ በመድኃኒቴ ሐሴት ታደርጋለች። አንድ ነገር መልአኩ ገብርኤል ወደ ማርያም ከመላኩ በፊት ወደ ስድስት ወር ቀደም ብሎ ወደ ኤልሳቤት ተልኮ ነበር አይደል? ወደ ዘካርያ ተልኮ ነበር፣ ወደ ባሏ ማለት ነው። ዘካርያ ምንድን ነው ያለው ሲነገረው ማለት ነው? ወንድ ልጅ እንደሚወልድ እንደምትወልድ ሲነግረው ምንድን ነው ያለው? ይሄ መሆኑን በምን አውቃለሁ? ፕሮሰሱን አይደለም የጠየቀው እሱ እንደ ማርያም፣ እሱ ፕሩፍ ነው የጠየቀው። ሚስቴ አርጅታለች፣ እኔም አርጅቻለሁ፣ ይሄ መሆኑን በምን አውቃለሁ? ምን ማስረጃ ትሰጠኛለህ? እንዴት ላምን እችላለሁ ነው። አላምንም። ማርያም አምናለች፣ እሱ ግን አላምንም። እንደውም መልአኩ ገብርኤል ምን ይለዋል? ስላላመንክ ዲዳ ትሆናለህ። ግን ኢማጂን ያን የመሰለ ዜና ለሰው እንኳ መናገር አልቻለም፣ ዮሐንስ እስኪወለድ ድረስ። በጣም ትልቅ ሚስጥር ዜና ተነግሯችሁ ለሰው መናገር አለመቻላችሁ እንዴት ከባድ እንደሆነ እና በማርያም እና በዘካርያ መካከል ያለው ልዩነት እሱ ነው። አንደኛ እሱ ካህን ነው፣ ይሄን ማወቅ ነበረበት። ለእግዚአብሔር የሚሳነው ነገር እንደሌለ ማወቅ ነበረበት አይደል እንዴ? ያላመነም ነበረ። ስለዚህ ከማርያም ሕይወት የምንማረው እምነትን፣ ለእግዚአብሔር የሚሳነው ነገር እንደሌለ መታዘዝን፣ ሪስክ ቢኖረውም መታዘዝን ከማርያም ሕይወት እንማራለን፣ መሰጠትንም እንማራለን። ማርያም ልክ መልአኩ ገብርኤል ዘመድሽ ኤልሳቤጥ አርግዛለች ብሎ እንደነገራት ቀጥታ ወደዛ ነው የበረረችው። ሄዳ ሶስት ወር አገለገለቻት። ለማገልገል ነው የሄደችው ሞር ዛን ላይክሊ፣ ምክንያቱም እች ሴት በእድሜ የገፋች ነች። ግዝናዋ 6 ወር ደርሷል። 3 ወር ሷ ጋር እንደቆየች ይናገራል። ፕሮባብሊ ስኮለደችበት ጊዜ ድረስ ማለት ነው። እና ከማርያም ህይወት እነዚህ ነገሮች እንማራለን። አንድ ነገር ብዬ ጨርሳለሁ። ክርስቶስ እንደገና ይመጣል። ክርስቶስ ከ2000 በፊት እንደመጣ ነው ስንነጋገር የነበረው። ግን ዛሬ መርሳት የሌለብን ክርስቶስ እንደገና ይመጣል። ሐዋርያት ሥራ ምዕራፍ 1 ላይ ጌታ ኢየሱስ ክርስቶስ በሚያርግበት ጊዜ ደቀ መዛሙርቱ ቆመው ወደ ሰማይ ያንጋጥጣሉ። እሱ ወደ ሰማይ እየወጣ ማለት ነው። እና ሳያውቁት ሁለት ነጫጭ ልብስ የለበሱ ሰዎች በአጠገባቸው ቆመው ተገኙ። መላእክት ናቸው። ምን ይሏቸዋል እነዚህ ሰዎች? የገሊላ ሰዎች ወይ ወደ ሰማይ የተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው ይላል። ስለዚህ አንዴ የመጣው ክርስቶስ ዳግም በዘመን ፍጻሜ ላይ ይመጣል። በዝቅታና በውርደት የመጣው ክርስቶስ በክብርና በግርማ ይመጣል። በአህያ ውርንጫ ላይ ቁጭ ብሎ የመጣው ክርስቶስ በነጭ ፈረስ ላይ በአምባላይ ፈረስ ላይ ቁጭ ብሎ ተመልሶ ይመጣል። መጀመሪያ የመጣ ጊዜ አንዳች በደል ባይገኝበትም ሰዎች ፈረዱበት። ዳግም ሲመጣ ግን በሰዎች ላይ በጽድቅ ይፈርዳል። ዳግም ሲመጣ የቅዱሳንን እንባ ያብሳል፣ አብሯቸውም ለዘላለም ይሆናል። የክርስቶስን ዳግም ምጽአት ጳውሎስ የተባረከው ተስፋችን ይለዋል። ቲቶ ውስጥ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና፣ ይህም ጸጋ ኃጢአተኛነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን ይለዋል። የተባረከውን ተስፋችንን የክርስቶስን ዳግም ምጽአት ማለት ነው። እርሱም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል ይላል። ወገኖች፣ እኛ በሁለት አድቬንቶች መካከል የምንኖር ሰዎች ነን። በመጀመሪያውና በሁለተኛው መካከል የምንኖር ሰዎች ነን። የክርስትና ሕይወታችን ክርስቶስ እንደመጣ የሚገልጥ የሚመሰክር መሆን አለበት። የክርስትና ሕይወታችን ክርስቶስ እንደመጣ የሚያሳይ መሆን አለበት። ከሞት ወደ ሕይወት እንደተሻገረ ሰው፣ ጨለማ እንደበራለት ሰው ነው ኑሯችን መሆን ያለበት። በመታዘዛችን፣ በእምነታችን፣ በቅድስናችን፣ በሰላማችን በዙሪያችን ያሉ ሰዎች ክርስቶስ እንደመጣ ሊረዱ ይገባል። ክርስቶስ ከ2000 ዓመት በፊት በአካል እንደተወለደ ሁሉ በእኔና በእናንተም ልብ ውስጥ ጌታን ስንቀበል በመንፈስ ተወልደዋል አደል እንዴ? በጊዜ ብዛት ግን ይህ የክርስቶስ መወለድ ትልቅነቱ፣ ክብደቱ፣ ምስጢርነቱ ቀሎብን ከሆነ፣ ደብዝዞብን ከሆነ፣ ፈዞብን ከሆነ ጌታ መንፈስ ቅዱስ ይህንን ተአምር እንደገና እንድናይ የልቦናችንን አይን ይክፈትልን። አሜን። እግዚአብሔር ይባርካችሁ። እንጸልያለን።